ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥር 8 2015 ዓ.ም ዝግጅታችን ጀመረ። በአዲስ አበባ ከተማና ዙሪያው ሽብር ለመፍጠር ሲንቀሳቀሱ ነበሩ ያላቸውን ተጠርጣሪዎች በቁጥጥር ስር መዋሉን የጸጥታና ደህንነት ግብረ ኃይል አስታወቀ። የግብረ ኃይሉን መግለጫ አስመልክቶ ያነጋገርናቸውን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲን አነጋግረናቸዋል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሌሎች የሀገር ውስጥና የውጭ ዘገባዎችንም በመሰናዷችን አሰናድተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ቀናብርልናለች። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በሰሜን ኢትዮጵያው ጦርነት በተጎዱት የአፋርና የአማራ ክልሎች አካባቢዎች አሁንም እጅግ ከባድ የሆነው የሰብአዊ ረድኤት ችግር እንደቀጠለ መሆኑን የተባበሩት መንግስታት ድርጅት ቃል አቀባይ ተናግረዋል። ስቴፈን ዱጃሪች ባለፈው አርብ ለጋዜጠኞች ባደረጉት ገለጻ ላይ ባለፈው ህዳር የተደረሰውን የሰላም ስምምነት ተከትሎ ወደ ትግራይ ክልል ሰብአዊ ረድኤት እየገባ መሆኑን ገልጸዋል። 3000 የጭነት መኪናዎች፣ 105000 ሜትሪክ ቶንስ የምግብ እንዲሁም የጤና፣ የመጠለያ፣ የውሃና ሌሎችንም አቅርቦቶች ማድረሳቸውን ነው ያብራሩት። የመንግስታቱ ድርጅት የአየር ማጓጓዣ አገልግሎትና የኢትዮጵያ አየር መንገድም ወደ ክልሉ መደበኛ በረራዎችን እያካሄዱ መሆኑን ዱጃሪች አክለው ገልጸዋል።
Also since mid-November, food has been distributed to more than 3 million people.
ከህዳር አጋማሽ ጀምሮ ቁጥራቸው ከ3 ሚሊዮን ለሚበልጥ ሰዎች የምግብ እርዳታ ተሰጥቷል። እርግጥ ነው በሰሜኑ የድንበር አቅራቢያ ያሉ አንዳንድ አካባቢዎችና ከመንገድ ራቅ ብለው ያሉትን ጨምሮ ለመድረስ አዳጋች የሆኑ አካባቢዎች አሉ። በጦርነቱ በተጎዱ የአፋርና የአማራ ክልል አካባቢዎች ያለው እጅግ ከባድ የሆነው የሰብአዊ ረድኤት ችግር አሁንም እንደቀጠለ ነው።
አክለውም ተፈናቃዮች ወደ ቀያቸው እየተመለሱ ባሉባቸው አካባቢዎችም ጭምር የምግብና ሌላም እርዳታ የማከፋፈሉ እንቅስቃሴ ክፍተት ቢኖረውም ቀጥሏል ነው ያሉት። በሌላ በኩል የአፍሪካ ቀንድን ባጠቃው ከባድ ድርቅ የምስራቅና የደቡባዊ ኢትዮጵያ ማህበረሰቦች አሁንም እየተጎዱ መሆናቸውን የመንግስታቱ ድርጅት ቃል አቀባይ አመልክተዋል። በአጎራባች ሶማሊያ ዜና የሶማሊያ መንግስት ኃይሎቹ በማዕከላዊ ጉልሙዱግ ክፍለ ግዛት ታጣቂው ቡድን አልሸባብ ይዟቸው የነበሩ 2 ከተሞችን እንደተቆጣጠሩ አስታውቋል። የሶማሊያ የመከላከያ ሚኒስትር አብዱልቃድር መሐመድ ኑር ለቪኦኤ የሶማሊኛ ክፍል በሰጡት ቃል እንዳሉት የመንግስቱ ኃይሎችና የየአካባቢዎቹ ተዋጊዎች ታጣቂዎቹ ያለምንም ውጊያ የለቀቋቸውን ሐራርዴር እና ጋልካድ ከተሞችን ተቆጣጥረዋል። ሐራርዴር የተባለችው ቁልፍ የባህር ጠረፍ ከተማ የባህር ላይ ዘራፊዎች ዋና መናኸሪያ ስትሆን አልሸባብ ጉልሙዱግ ውስጥ ከያዛቸው ስፍራዎች ሁሉ በስትራቴጂያዊነቷ ከፍተኛውን ቦታ የያዘች እንደነበረች ተመልክቷል። የሶማሊያ መንግስት በተጨማሪም የታጣቂውን ቡድን የገቢ ምንጭ ለማድረግ በሚወስደው እርምጃ ከቡድኑ ጋር ንክኪ ያላቸውን በመቶች የሚቆጠሩ የባንክ ሂሳቦችና ተንቀሳቃሽ የገንዘብ ማስተላለፊያዎች መዝጋቱን አስታውቋል። የሁለቱ ከተሞች መያዝ በማዕከላዊ ሶማሊያ በመንግስት የጦር ሰራዊት መሪነት በታጣቂው ቡድን ላይ የተያዘው ጥቃት እየተፋፋመ መሆኑን የሚጠቁም ነው ተብሏል። የቻይና የውጭ ጉዳይ ሚኒስትር ቺንግ ጋንግ ትናንት እሁድ ካይሮ ላይ ከግብፅና ከአረብ ሊግ ባለስልጣናት ጋር ተወያዩ። ቺን ከግብፁ አቻቸው ሳሜህ ሹክሪ ጋር የተወያዩ ሲሆን ፕሬዚደንቱን አብደልፋታ ኤልሲሲን እንዲሁም የአረብ ሊግ ዋና ጸሐፊ አህመድ አቡልቂትንም አነጋግረዋል። የግብፁ የውጭ ጉዳይ ሚኒስትርና የቻይናው አቻቸው ባደረጉት የጋራ ጋዜጣዊ ጉባኤ የእስራኤልና የፍልስጤምን ግጭት ጨምሮ በተለያዩ ቀጣናዊ ጉዳዮች ዙሪያ መወያየታቸውን ገልጸዋል። የቻይናው የውጭ ጉዳይ ሚኒስትር ከግብፅ ፕሬዚደንት ሲሲ ጋር ባደረጉት ውይይት ሀገራቸው በግብፅ የመሰረተ ልማት ፕሮጀክቶች መዋዕለ ንዋይ መመደቧን እንደምትቀጥል አውስተዋል። የውጭ ጉዳይ ሚኒስትሩ ሀገራቸው በተፈጥሮ ሀብት በከበረችው በአፍሪካ አህጉር ያላትን ተሳትፎ ለማጠናከር በታለመ ጉብኝታቸው ኢትዮጵያን፣ ጋቦንን፣ አንጎላንና ቤኒንን ከጎበኙ በኋላ ነው ወደ ግብፅ የተጓዙት። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በሚገኝ አንድ ቤተ ክርስቲያን ላይ በደረሰ የቦምብ ፍንዳታ ቢያንስ 10 ሰዎች ሲገደሉ ሌሎች 39 ሰዎች መቁሰላቸው ተዘገበ። አጃንስ ፍራንስ ፕሬስ እንደዘገበው ጥቃቱን ያደረሱት እስልምና አክራሪዎች ናቸው የሚል ጥርጣሬ አለ። የኮንጎ ወታደራዊ ቃል አቀባይ በሰጡት መግለጫ ከዩጋንዳ ጋር በሚያዋስነው የሰሜን ኪቩ ካሲንዲ ከተማ በሚገኘው ቤተ ክርስቲያን ላይ የአሸባሪ ጥቃት ተፈጽሟል ማለታቸውን ዘገባው ጠቅሷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የማርቲን ሉተር ኪንግን የልደት በዓል ምክንያት በማድረግ ትናንት እሁድ በሲቪል መብቶች መሪው አቤነዘር ባፕቲስት ቤተ ክርስቲያን ተገኝተው ንግግር አደረጉ። ጆርጂያ ክፍለ ሀገር አትላንታ ከተማ የሚገኘውን ቤተ ክርስቲያን የአሜሪካ ነጻነት ቤተ ክርስቲያን ሲሉ የጠሩት ባይደን ዲሞክራሲ አደጋ ላይ ነው፣ የሲቪል መብቶች መሪው ሕይወትና ታሪካዊ ቅርስ ልንከተለው የሚገባንን መንገድ ይጠቁመናል፣ ከልባችን እናድምጥ ብለዋል። ፕሬዚደንት ባይደን በሲቪል መብቶች መሪው ቤተ ክርስቲያን ንግግር በማድረግ የመጀመሪያው ስልጣን ላይ ያሉ ፕሬዚደንት መሆናቸው ነው። በዓለም ዙሪያ የሚታየው የኢኮኖሚ መቀዛቀዝ በሚሊዮኖች የሚቆጠሩ ሰራተኞች ዝቅተኛ ጥራት ያላቸውና በቂ ክፍያ የማያስገኙ ስራዎችን እንዲቀበሉ የሚያስገድድ ሆኗል ሲል ዓለም አቀፉ የሰራተኞች ድርጅት ILO አስታወቀ። ተቋሙ ይህንን ያለው የዓለም የሥራ ስምሪትና ማህበራዊ እይታ የተባለውን የዚህን ዓመት አዝማሚያ የሚገመግም ሪፖርት ይፋ ባደረገበት ወቅት ነው። ሊሳ ሽላይን ከጄኔቫ ያስተላለፈችውን ዘገባ ስመኝሽ የቆየ ታቀርበዋለች።
ዓለም አቀፉ የሥራ ድርጅት ILO ያወጣው ሪፖርት የሚያሳየው መጪው ዓመትና ከዛም በኋላ የሚኖረው ጊዜ ተስፋ ሰጪ አለመሆኑን ነው። ተቋሙ እንደሚለው ሥራ አጥነት በዚህ ዓመት በ3 ሚሊዮን ጨምሮ 208 ሚሊዮን የሚደርስ ሲሆን እንደ አውሮፓውያን አቆጣጠር የ2024 ትንበያም የሚያሳየው ይህንኑ ነው። የዓለም አቀፍ ተቋሙ የሥራ ጥራት ዳይሬክተር ማኑኤላ ቶሜ እንደሚናገሩት የሥራ ብዛትም ሆነ ጥራት እየተበላሸ ሲሆን የደሞዝ መጠን እየቀነሰ በሄደ ቁጥር የሥራ ሁኔታም የባሰ እየወረደ ይሄዳል።
Workers in low and middle income countries are expected to be
የበለጠ ተጎጂ የሚሆኑት በዝቅተኛና መካከለኛ ገቢ ባላቸው ሀገራት ውስጥ ያሉ ሰራተኞች ናቸው። በዛ ላይ ከወረርሽኙና በዓለም ዙሪያ ከሚታየው የኢኮኖሚ ውድቀት ጋር ተደምሮ መደበኛ ያልሆነ ሥራና ድህነት ሲቀነስ የማየት ተስፋው የበለጠ እየከፋ ይሄዳል።
ሪፖርቱ የኑሮ ውድነት ቀውስ ብዙ ሰዎችን ወደ ከፋ ድህነት እንደሚገፋና በሀብታሞችና በድሆች መካከል ያለውን ልዩነት እንደሚያሰፋ ገልጾ አስጠንቅቋል። በታዳጊ ሀገራት ወደ 2 ቢሊዮን የሚጠጉ ሰዎች መደበኛ ባልሆነ ኢኮኖሚ ውስጥ እንደሚሰሩ የጠቀሰው ሪፖርት የኢኮኖሚው መቀዛቀዝ እንደ አውሮፓውያን አቆጣጠር ከ2004 ወዲህ ሰዎችን ወደ መደበኛ ኢኮኖሚ በማምጣት የታየውን መሻሻል ወደ ኋላ ሊቀለብሰው እንደሚችልም ገልጿል። በስራ አጥነት ከተመዘገቡት በሚሊዮን የሚቆጠሩ ሰዎች በተጨማሪም ባለፈው ዓመት 473 ሚሊዮን የሚሆኑ ሰዎች ስራ ፍለጋ ማቆማቸውንም ሪፖርቱ ይጠቅሳል። ለዚህም ምክንያቱን ሲያስቀምጥ ወይ ስራ ስለማግኘት ተስፋ ቆርጠዋል ወይም እንደ እንክብካቤ ኃላፊነት ያሉ ግዴታዎች አሉባቸው ብሏል። በሪፖርቱ በተለይ ከ15 እስከ 24 ዓመት ዕድሜ ያላቸው ወጣቶች ስራ ማግኘት አዳጋች እንደሆነባቸው ገልጾ ከአዋቂዎች ይልቅ ከስራ ውጪ መሆን እድላቸው በ3 እጥፍ እንደሚበልጥም አስታውቋል።
ሩሲያ ዲኒፕሮ በመትባለው የዩክሬን ከተማ በመኖሪያ ህንፃ ላይ ባደረሰችው የሚሳኤል ጥቃት የሞቱት ሰዎች ቁጥር 35 መድረሱን የዩክሬን ባለስልጣናት ተናገሩ። በጥቃቱ 75 ሰዎች መቁሰላቸውን የገለጹት የዲኒፕሮ ክፍለ ግዛት ባለስልጣናት በህይወት የተረፉ ሰዎች ይኖሩ እንደሆነ ፍለጋው ቀጥሏል ብለዋል። የት እንደደረሱ ያልተገኙ ከ35 የሚበልጡ ሌሎች ሰዎች እንዳሉም ባለስልጣናቱ አስታውቀዋል። ይበዚህ እንዳለ የዩክሬን ሰሜናዊ ጎረቤት የሆነችው ቤላሩስ በዛሬው ዕለት ከሩሲያ ጋር የጋራ ወታደራዊ ልምምድ መጀመሯ ተዘግቧል። መጨረሻም በማዕከላዊ ኔፓል 72 ተሳፋሪዎችና የበረራ ሰራተኞችን ይዞ ከዋና ከተማዋ ከካትማንዱ ፓሄራ ወደምትባል የቱሪስት ከተማ ሲበር በተከሰከሰው አውሮፕላን እስካሁን ቢያንስ የ68 ሰዎች አስከሬኖች እንደተገኙ ተገለጸ። ትናንት እሁድ በደረሰው አደጋ ለሞቱት ሰዎች ዛሬ የሐዘን ቀን ሆኖ እንዲውል ታውጇል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጂት ታየን ለዓለም ዜናዎቹ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 8 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ዘገባ እንለፍ። በአዲስ አበባ ከተማና ዙሪያው የሽብር ሁከትና ብጥብጥ ለመፍጠር ሲንቀሳቀሱ ነበር ያላቸውን 371 ተጠርጣሪዎች በቁጥጥር ስር መዋሉን የጸጥታና ደህንነት ግብረ ኃይል አስታወቀ። በቁጥጥር ስር ከዋሉት መካከል ከ200 በላይ የሚሆኑት መንግስት አሸባሪ ብሎ የፈረጀው የሸኔና ጽንፈኛ በሚል የሚገልጻቸው የፋኖ ቡድን አባላት ስለመሆናቸው ግብረ ኃይሉ አመልክቷል። በዚህ ጉዳይ ላይ መንግስት ሸኔ ብሎ የሚጠራውና ራሱን ኦሮሞ ነጻነት ሰራዊት ከሚለው ቡድንም ይሁን የፋኖ ወኪል ነኝ ከሚል አካል በይፋ የተሰጠ ምላሽ የለም። ኬኔዲ አባተ የጸጥታና ደህንነት የጋራ ግብረ ኃይሉን መግለጫ በተመለከተ ከፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲን አነጋግሮ ተከታዩን ዘገባ ልኳል።
የጸጥታና ደህንነት የጋራ ግብረ ኃይል ቅዳሜ ምሽት ባወጣው መግለጫ ነው በአዲስ አበባ ከተማና ዙሪያው በቅንጅት አካሄድኩት ባለው ኦፕሬሽን ሽብር ሁከትና ብጥብጥ ለመፍጠር ሲንቀሳቀሱ የነበሩ ጸረ ሰላም ያላቸውን ኃይሎች በቁጥጥር ስር ማዋሉን የገለጸው። በዚህ ጉዳይ ላይ ማብራሪያ የጠየቅናቸው የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲ በቁጥጥር ስር ስለዋሉት ተጠርጣሪዎች ተከታዩን ብለዋል።
የኦነግ ሸኔ ሽብር ቡድን ሲንቀሳቀሱ የነበረው በተለይም የኦሮሚያ ክልል እየወሰደ ባለው የተቀናጀ ህጋዊ እርምጃ በሱ ተሸሽጎ ወደ አዲስ አበባ ገብቶ ጥቃት ለመፈጸም ሲንቀሳቀሱ የነበሩት ወደ 107 የሚሆኑ የሸኔ ቡድን አባላት በቁጥጥር ስር መዋላቸው ነው። ይህ ጽንፈኛ ፋኖ የሚባለው ቡድንን በዚሁ መልኩ የተለያየ ጥቃቶችን በመሳሪያ የተደገፉ ጥቃቶችን ለመፈጸም ጥረት ሲያደርግና የተለያዩ አጀንዳዎችን በሚዲያም እየተጠቀመ በርካታ ችግሮችን ለመፍጠር ሁከቶችን ለመፍጠር እና አዲስ አበባን የሚጥብጥ ማዕከል ለማድረግ እንቀሳቀስ የነበረ ነው። ይህም 109 የቡድኑ አባላት ናቸው በቁጥጥር ስር የዋሉት። ከዛም ባለፈ ህዝብን ሲያማርሩና ህዝብን ስጋት ውስጥ የከተቱ ደግሞ አሉ። እነዚህ ደግሞ መኪና የሚዘርፉ በተለይ ማታ ላይ በጨለማን ተገን አድርገው የሚንቀሳቀሱና በተለይም እነዚህ ታክሲ አገልግሎት የሚሰጡት ላይ በድብቅ እነሱ ላይ እንደ ተሳፋሪ መስለው ጭካኔ፣ አካል ጉዳትና ሞት የሚያደርሱ ናቸው እና እነዚህም ወደ 155 በቁጥር ስር ውለዋል። በአጠቃላይ 371 በቁጥር ስር አውሎ ምርመራ እያጣራባቸው ይገኛል ማለት ነው።
በአጠቃላይ በቁጥጥር ስር ከዋሉት 371 ተጠርጣሪዎች መካከል ግብረ ኃይሉ የሽብር ተግባር ለመፈጸም አቅደው ሲንቀሳቀሱ ይዣቸዋለሁ ያላቸውንና በተለያዩ ቡድኖች አባልነት የፈረጃቸውን ግለሰቦች በተመለከተ መንግስት ሸኔ ብሎ ከሚጠራውና ራሱን የኦሮሞ ነጻነት ሰራዊት ከሚለው ቡድንም ይሁን የፋኖ ህጋዊ ወኪል ነኝ ከሚል አካል በይፋ የተሰጠ ምላሽ የለም። ይሁን እንጂ ግለሰቦችን በማንነታቸውና በፖለቲካ አመለካከታቸው ለማጥቃት በማሰብ የተለያየ ስም እየተሰጠ ጣቸው በፖሊስ እየተያዙ ነው በሚል አንዳንድ አካላት በማህበራዊ መገናኛ ብዙሃን ቅሬታዎችን ሲያሰሙ ይስተዋላል። ለዚህ ቅሬታ የፖሊስ አስተያየትን የጠየቅናቸው አቶ ጄላን ተከታዩን ምላሽ ሰጥተዋል።
ይሄ ፖሊስ ዝም ብሎ ሰዎችን ወይም ግለሰቦችን ብቻዋልን የሚይዝበት ሌጋል ግራውንድም የለው። እያንዳንዱ ሰው አሁን ፖሊስ ያለ አግባብ ቢይዘው ከፖሊስ በላይ ፍርድ ቤት አለ። ያለ አግባብ የተሰራ ነገር ካለ አመልክቶ ይሄንን ማውጣትም ይችላል። ሁለተኛ ደግሞ ፖሊስ በተጨባጭ የሚታዩ የሚጨበጡ ከጦር መሳሪያ ጋር ለምሳሌ አንድ መኪና አይዛ ላይ ከለጠፍ ነው ውስጥ በሹፌሩ መቀመጫ ወንበር ስር ክላሾችን የተለያዩ ክላሾችን እዛ ውስጥ ደብቆ ይዞ ሲሄድ ነው ፖሊስ የደረሰበት እና ያዘው። በተጨባጭ እንደገና ጥይት በመዳበሪያ ጭነው ሲሄዱ የት ሊወስዱት ነው? ይሄን ሆኖ አይደለም አይባላ ወይም ዳቦን ያከፋፍሉ አይደለም። ይሄ እጅ ከፍንጅ እንደዚህ ሲያዝ ከዚህ በላይ ምን አለ ማለት ይቻላል። ወንጀል የሚፈጽሙ ደግሞ በዚህ መልክ አሉ። አሸባሪዎቹ ደግሞ ከነ ቦምቡ ከጥይት ከመሳሪያ ጋር በተጨባጭ እጅ ከፍንጅ የተያዙ ሰዎች እኛ ንጹህንን ወይም ደግሞ ፖለቲካን ሰበብ አድርጎ ወይም ደግሞ የሆነ ነገር ሰበብ አድርጎ ነው የተያዝነው ካሉ ይሄ በጣም ከእውነት የራቀ። ከዛ ውጪ ግን ባይዝ ዶኖ በሆነ ሰው ምክንያት ፈጥሮ ሰው የሚያዝበት የፖለቲካ አመለካከቱ የተለየ ወይም ደግሞ የሆነ ብሔር ስለሆነ በዛ የሚወሰድ እርምጃ በፍጹም የለም። ግን ችግር ያለበት ሰው ደግሞ ሲያዝ ማአት ነገር ሊያወራ ይችላል። በተጨባጭ ግን ፖሊስ እጅ ያለውና እኛም ምክንያቱም እኔ እጄ ነው የሚቀርጸውና እጄ በአይኔ ያየሁት ነገር በተጨባጭ ከሰዎቹ የተያዘ ምን ኤቪደንስ ያስፈልጋል? ከዚህ በላይ ከጦር መሳሪያ በተጨማሪ ሀገር መከላከያ፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባ፣ የኦሮሚያ እና የተለያዩ የልዩ ኃይል ዩኒፎርሞችን ይዞ ነው የተገኘ።
በጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር ከዋሉት ተጠርጣሪዎች መካከል የሸኔና የጽንፈኛ ፋኖ አባላት የተባሉት በምን መንገድ እንደተለዩም ላነሳንላቸው ጥያቄ የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር አቶ ጄላን አብዲ ምላሽ ሰጥተውናል።
አሁን አባልነታቸው ሳይሆን ድርጊታቸው ነው እዛ የሚወስዳቸው። አንድ በእጃቸው አርማዎች አሉ የሚያዙ፣ መልእክቶች አሉ የሚያዙ፣ አብሮ ምስጢራዊ ሰነዶች የተያዙ አሉ። እነዚህ የምን ድርጊት እንደሆነ ከዛ ኮንክሉዥን መውሰድ ትችላል። አሁን መታወቂያ ቢታይ መታወቂያ ታክሞ የመጣው ከየት ነው? ከነ ቦታው ነው እኛ ቁጭ ያደረግነው። አሁን እዛ ላይ ተጽፎ ተቀምጧል። ከአማራ ክልል አይደለም የመጣ ከደቡብ ነው የመጣ። ወይ በደቡብ በኩል አድርጎ ፎርጂድ መታወቂያ አትሞ ፎርጂድ ሀሰተኛ መታወቂያ ሰርቶ ነው የመጡት አዲስ አበባ ውስጥ ለመበጥበጥ። ስለዚህ ይሄ መሸወጃ ዘዴ ስለሆነ ፖሊስ ከነሱ በላይ የነቃ ስለሆነ ይዟቸዋል ማለት ነው።
በሽብር እንዲሁም ሁከትና ብጥብጥ በመፍጠር ወንጀል ተጠርጥረዋል የተባሉት 371 ሰዎች ከገና የዋዜማ ቀናት ጀምሮ ባሉት 10 ቀናት ውስጥ በቁጥጥር ስር የዋሉ መሆናቸውንም ነው አቶ ጄላን የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ በድርቅ ምክንያት 4 ሚሊዮን ህጻናት ለከፍተኛ የምግብ እጥረት መጋለጣቸውን የህጻናት አድን ድርጅት አስታወቀ። ድርጅቱ ቅዳሜ ዕለት ባወጣው መግለጫ ድርቅ በተከሰተባቸው አካባቢዎች አሁንም ከ12 ሚሊዮን በላይ ነዋሪዎች ለተረጅነት መጋለጣቸውንና ከ500 ሺህ በላይ የሚሆኑት ደግሞ ከቤት ንብረት መፈናቀላቸውን አስታውቋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ ሴቶችና ህጻናት በድርቁ እንዳይጎዱ ተገቢውን ጥንቃቄ እያደረገ መሆኑን ገልጿል። ገልሞ ዳዊት ተጨማሪ አለው።
ዓለም አቀፉ የህጻናት አድን ድርጅት ሴቭ ዘ ችልድረን መግለጫ አሁንም በኢትዮጵያ መጪው የዝናብ ወቅት ሊጥል ስለማይችል በሚሊዮን የሚቆጠሩ የአገሪቱ ዜጎች አደጋ ውስጥ ሊወድቁ እንደሚችሉ አሳስበዋል። የድርጅቱ መግለጫ በተለይ በሶማሌና በደቡብ ኦሮሚያ በስፋት እየተከሰተ ባለው ድርቅ ወደ 4 ሚሊዮን የሚጠጉ ህጻናት ለከፍተኛ የምግብ እጥረት መጋለጣቸውን ይማዝ በአፍሪካ የተራቡ ህጻናት ቁጥር ግማሽ ያክል መሆኑን ገልጿል። አቶ ጌታቸው አሊቶ በሴቶችና ማህበራዊ ጉዳይ ሚኒስቴር የህጻናት መብትና ጥበቃ መሪ አስፈጻሚ ናቸው። ስለ አሃዙ ምላሽ ሲሰጡ
እንግዲህ ቢሮአችን ኤግዛክትሊ ይሄን ያልቆጠረ አለ ብዬ ፊገሩን ልሰጣ አልችልም። ምክንያቱም እንደዚህ አይነት ፊገሮች ኮንሶሊዴትድ የሆነ ሪፖርት ሲመጣና ይሄ አንድና ሁለት ሪጅን ላይ ብቻ ሳይሆን እንደ ሀገር አሰስመንት ተሰርቶ በዛ አሰስመንት መሰረት መረጃዎች ተሰባስበው ኮንሶሊዴት ተደርገው ሊቀመጥ የሚችል ስለሆነ እዚህ ጋር ኤግዛክትሊ ይሄን ያለ ህጻናት በችግር ተጋልጧል ማለት አልችልም። ነገር ግን ዩኒሴፍ የራሱን ዳታ ሊያወጣ ይችላል በራሱ ስኮፕ ሴቭን በራሱ ስኮፕ ሊያወጣ ይችላል። ፕላን ኢንተርናሽናልም ሊያወጣ ይችላል። ወርልድ ቪዥንም ሊያወጣ ይችላል። የትኛውም ህጻናት ላይ ይሰራለሁ የሚል አካል ከሚሰራበት ኤሪያ ስኮፕ አንጻር ይሄን ያለ ህጻናት ለችግር ተጋልጧል ብሎ መረጃ ሊያወጣ ይችላል። ግን እንደ መንግስት አሁንም ሰፋፊ የድጋፍ ስራዎች እየተሰሩ ስላሉ ከክልል መንግስታትና ከከተማ መስተዳድሮች ጋር እየተሰሩ ስላሉ ኤግዛክትሊ ይሄን ያህል ቁጥር ተጋላጭ ነው ብዬ ማስቀመጥ አልችልም። አሁን
በየትኛው አካባቢ ነው ይሄ ነገር የሚያገረሸው? ግን
ስፋቱና ጥንካሬው ልዩነት ይፈጥራል እንጂ በደቡብም የድርቅ ሁኔታ ይስተዋላል። በኦሮሚያም አለ፣ ወደ ቦረና አካባቢ አለ፣ በሶማሌም እንደዚሁ እንዳለ ይነገራል፣ በአፋርም እንደዚሁ እንዳለ ይነገራል።
አቶ ጌታቸው ሴቶችና ህጻናትን በሚጎዱ ክስተቶች ላይ መንግስት የራሱንና የሰብአዊ ድርጅቶች ድጋፍን አቀናጅተው ለመቅረፍ እየሰራ መሆኑን ይናገራሉ።
በድርቅም በሰው ሰራሽም በተፈጥሮም በተለያዩ አደጋዎች የመጀመሪያዎቹ ተጠቂዎች ሴቶችና ህጻናት እንደሆኑ ይታወቃል። እነዚህን ችግሮች ከመፍታት አንጻር መንግስት እየሄደ ያለው ርቀት አለ። ምክንያቱም የሀገሪቱ ከሀገሪቱ አጠቃላይ ህዝብ መካከል አብላጭ ጫው ሴቶችና ህጻናት እንደሆኑ ይታወቃል። ስለዚህ ማጆሪቲ ኦፍ ዘ ፖፕሌሽን እንደዚህ አይነት ጉዳት ውስጥ ሲወድቁ በተለይም ምስራቅና ደቡብ አካባቢ ብቻ ሳይሆን ሰሜንም አካባቢ እንደዚህ ችግሮች አሉ፣ ሌሎችም አካባቢዎች ችግሮች አሉ። ድርቅ ያው ነግሮ የማይመጣ የተፈጥሮ አደጋ ነው። ነገር ግን የአደጋ መከላከልና ዝግጁነት እንደ መንግስት የሚሰራው ስራ አለው። አት ዘ ሴም ታይም ደግሞ ሴቶችና ህጻናትም ከአደጋ መከላከል ጋር የሚሰራው ስራ አለው። የመጀመሪያው ራሱ በጀት መድቦ በእያንዳንዱ ጉዳይ በክልሎች የበጀት ጥያቄ መሰረት ቀጥታ ለክልሎች የሚመደብ በጀት አለ። ያንም በጀት አሎኬት በማድረግ ሴቶችን ህጻናትን ተጠቃሚ በማድረግ እና አደጋን ከመከላከል ጋር ተያይዘው የሚሰሩ ስራዎች አሉ። እንደ ክልል የሚሰሩ ስራዎች አሉ። አት ዘ ሴም ታይም ደግሞ የክልሉ መንግስት ለምሳሌ ድጋፍ የሚፈልግ ከሆነ ለምሳሌ ሪሶርስ ሞቢላይዝ ማድረግ ካስፈለገ የሴቶችና ህጻናትን ጉዳይ ክልሉ ብቻ መፍታት የማይችል ይሆናል። ምክንያቱም ይሄ የማይጠበቅ አደጋ ስለሆነ ባለው አቅም ተደራሽ እንዲደረግ ያለው ሪሶርስ ሞቢላይዝ እየተደረገ ስቶፕም ያለው ወጪ እየተደረገ ድጋፍ እንዲደረግ ትላልቅ ስራዎች እንደ ሀገርም በመሰራት ላይ ይገኛሉ።
ድጋፍ ፈላጊና እየቀረበ ያለው የእርዳታ መጠን አሃዝ ዙሪያ ከመናገር የተቆጠቡት አቶ ጌታቸው ለድርቅ ተጠቂዎች በመንግስት ከሚቀርበው ድጋፍ በተጨማሪ ዓለም አቀፉ የህጻናት አድን ድርጅት፣ በተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ እንዲሁም ሌሎች ተራድኦ ድርጅቶች በተለያዩ የኢትዮጵያ ክፍሎች ድጋፍ በመስጠት ላይ ናቸው ብለዋል። በኢትዮጵያ በድርቁ ምክንያት ከ12 ሚሊዮን በላይ ህዝብ ለረሃብ መጋለጡን፣ ከ534,000 በላይ ሰዎች ደግሞ ከቤት ንብረታቸው መፈናቀላቸውን የድርጅቱ ሪፖርት ጠቁመዋል። በሌላ በኩል የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ኦቻ አሁንም በኢትዮጵያ በጸጥታ ችግርና በድርቅ ምክንያት ከ22 ሚሊዮን በላይ ሰዎች ለተረጂነት መጋለጣቸውን በቅርቡ ይፋ አድርገዋል። ለእነዚህም ድጋፍ ለማቅረብ ከ3.3 ቢሊዮን በላይ ዶላር እንደሚያስፈልገው ጠይቋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
የአሜሪካ ድምፅ የአማርኛ አገልግሎት እንደቀጠለ ነው። ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ተከትሎ በጅቡቲ ሆልሆል መጠለያ ጣቢያ የሚኖሩ የትግራይ ተወላጆች ወደ ሀገራቸው የመመለስ ተስፋ ማሳደራቸውን ለአሜሪካ ድምፅ ገልጸዋል። አስተያየት ሰጪዎቹ ከሁለት ዓመታት በላይ ጦርነቱ በትግራይ ሲጀመር ወደ ጅቡቲ መሰደዳቸውን ተናግረው አሁን ግን የሰላም ስምምነት በመደረጉ ወደ ሀገራችን ተመልሰን ከቤተሰቦቻችን ጋር መቀላቀልና በትግራይ የመልሶ ግንባታ ሂደት መሳተፍ እንፈልጋለን ብለዋል። ሆኖም በስምምነቱ መሰረት በትግራይ የተሟላ መሰረታዊ አገልግሎት አለመጀመርና ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎችም ከትግራይ አለመውጣታቸው ስጋት ፈጥሮብናል ብለዋል። የሰላም ስምምነቱ ከተፈረመ በኋላ በትግራይ የስልክና የመብራት አገልግሎት እንዲሁም በከፊል የባንክ አገልግሎት ተጀምሯል። ባለፈው ሐሙስ ዕለት ደግሞ የአማራ ኃይሎች ከሽረና አካባቢው መውጣት መጀመራቸውን የመከላከያ ሰራዊት አስታውቋል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
ከሁለት ዓመት በፊት በትግራይ ጦርነቱ ከመጀመሩ በፊት በቱሪዝም ዘርፍ ተሰማርቶ ሲሰራ እንደነበረ የሚገልጸው ኪዳነ ገብረ ሕይወት ከሰሜን ምዕራብ ትግራይ ተነስቶ በብዙ ጣውረድ ጅቡቲ መግባቱንና ከአንድ ዓመት በላይ ለሆነ ጊዜ በሆልሆል የስደተኞች መጠለያ ጣቢያ እየኖረ እንዳለ ተናግረዋል። በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት በመደረጉም ስደተኞቹ ወደ ሀገራቸው የመመለስ ፍላጎት እንዳላቸው በስልክ ገልጾልናል።
ምኞታችን፣ ተስፋችን እኛ በሚፈለገው መልኩ ሰላም ከሆነ ትግራይ ውስጥ ያለው ነው የተፈናቀለው ማህበረሰባችን ወደ መሬቱ ወደ ቤቱ ተመልሶ ካየ ነው ከዚህ ወጥተን ወደ ትግራይ ገብተን የድሮ ኑሯችን ለመኖር ነው የምንፈልገው። የሚማር እንዲማር፣ የሚሰራ እንዲሰራ፣ የድሮ ከሁለት ዓመት በፊት የነበረ ኑሮ ለመምራት ነው የምንፈልገው። የጠፉ ቤቶቻችን መፈለግ ነው የምንፈልገው። ሀዘናችን ነው ከህዝባችን ሆን መውጣት ነው የምንፈልገው። ከሀዘን ከተወጣ በኋላ ደግሞ ቀጥታ ወደ ስራ መግባት አለብን። አንድ ሰከንድ ማጣት አልፈልግም እኔ ከዚህ በኋላ ማለት ሁለት ዓመት ያጠፋሁትን ጊዜ ይበቃኛል። ቀጥታ ወደ ስራ ገብቼ በጦርነቱ የተጎዳ ቤተሰቤ ማገዝ፣ ራሴም ተጎድቻለሁ፣ ቤተሰብ ተጎድተዋል፣ ማገዝ ነው የምፈልገው።
ተክሊት ገብረስላሴ የሚባል ሌላኛው ስደተኛ ደግሞ ከዩኒቨርሲቲ በምህንድስና እንደተመረቀ ብዙም ሳይቆይ ጦርነቱ መጀመሩንና በዚህ ምክንያት ወደ ጅቡቲ መሰደዱን ገልጿል። የሰላም ስምምነቱ ከተተገበረ ወደ ሀገሩ ተመልሶ በትግራይ የመልሶ ግንባታ ሂደት መሳተፍ እንደሚፈልግ ይገልጻል።
በጣም በጣም ከመጠን በላይ ጉጉታል። ሄደን ወላጆቻችን፣ ቤተሰቦቻችን ማግኘት ናፍቆታለን። በጣም ኃይለኛ ናፍቆት ውስጥ ያለ ነው። ትግራይ ንብረት ይመለሳል፣ እንመልሰዋለን፣ ሰርተን እንመልሰዋለን፣ ተምረን እናገኘዋለን ብለን ነው የምናስበው። ሂደን ሀገራችን ለመለወጥ ነው የምንፈልገው፣ ለመማር ነው የምንፈልገው፣ ትግራይ እናሳድጋት ነው የምንፈልገው። ይህንን ሁሉ ጉጉት አለን። ይህን እንዲሆንልን ደግሞ ሰላም እንፈልጋለን።
ፍላጎታችንና ምኞታችን ወደ ሀገራችን መመለስ ቢሆንም የሰላም ስምምነቱ ትግበራ መዘግየት ግን ስጋት ፈጥሮብናል ብለዋል ስደተኞቹ። ለዚህም በትግራይ የተጀመረው መሰረታዊ አገልግሎት የተሟላ አለመሆንና ከኢትዮጵያ መከላከያ ሰራዊቱ ውጭ ያሉ ኃይሎች ከትግራይ ክልል አለመውጣታቸውን እንደ ማሳያ ያነሳሉ። ኪዳነ ገብረ ሕይወት፦
የኤርትራና የአማራ ኃይል ከትግራይ አልወጣም። ባንክ ሙሉ በሙሉ ስራ አልጀመረም። የፈለግከውን ከፈለግከው አካውንት ከድሮ አካውንት ገንዘብ ልታወጣ አትችልም። የፈለግከው መጠን ልታወጣ አትችልም። ይሄ ባልደረገበት ሁኔታ ደግሞ ተስፋ ያደረከውን ነገር ተስፋን ያጨልምብሃል ማለት ነው።
ተክሊት ገብረስላሴም ወደ ትግራይ የመንገድ ትራንስፖርት አለመጀመር ተስፋችንን አደብዝዞታል ይላል።
ማህበራዊ አገልግሎቱ በትክክል እየተሰራጨ አይደለም፣ ለስም ነው እየተሰራጨ ያለው። የእግር መንገድም የጉዞ መንገድም አልተከፈተም። አውሮፕላን ነው፣ እሱም በቂ አይደለም። አቅም የሌለው ሰው መሄድ አይችልም። እንዴት ሊሄድ ይችላል? እና ይሄ በማየታችን ተስፋችን መጀመሪያ እንደነበረን ተስፋ ሙሉ አይደለም።
የሰላም ስምምነቱ ከተፈረመ በኋላ በትግራይ የአየር ትራንስፖርት፣ የስልክና የመብራት አገልግሎት እንዲሁም በከፊል የባንክ አገልግሎት ተጀምሯል። ደንበኞች የባንክ ሂሳባቸውን ማንቀሳቀስና ገንዘብ ማውጣት የሚችሉት ግን የባንኮች የኦዲት ሪፖርት ሲጠናቀቅ እንደሆነ ሲገለጽ ቆይቷል። ይህ ከተከናወነ ደንበኞች ገንዘባቸውን ማውጣት ይችላሉ ሲሉ የኢትዮጵያ ንግድ ባንክ ፕሬዚደንት አቤሳኑ ከዚህ ቀደም ገልጸው ነበር። በጤናው ዘርፍም የጤና ሚኒስቴር ወደ ትግራይ መድኃኒት እያቀረበ እንደሆነ ይገልጻል። ነዳጅም ወደ ትግራይ እየገባ ስለመሆኑ ተዘግቧል። ባለፈው ሐሙስ ደግሞ የአማራ ኃይሎች ከሽረና አካባቢው መውጣት መጀመራቸውን የኢትዮጵያ መከላከያ ሰራዊት አስታውቋል። ባለፈው ታህሳስ ወር መጨረሻ አካባቢም የኤርትራ ሰራዊት ከሽረ እንዳስላሴና ከአክሱም ከተሞች መውጣት መጀመሩን ነዋሪዎችን ጠቅሶ ሮይተርስ ዘግቦ ነበር። ሆኖም ይህን በተመለከተ ከኤርትራ መንግስት፣ ከኢትዮጵያ መንግስትና ከህወሓት በኩል የተሰጠ አስተያየት አልነበረም። የሰላም ስምምነቱን የአተገባበር ሂደት የሚከታተል የአፍሪካ ህብረት ቡድንም መቀለ ከተማ መግባቱ ይታወሳል። ይኸው የክትትል ቡድን የትግራይ ኃይሎች ለኢትዮጵያ መከላከያ ሰራዊት የጦር መሳሪያዎች ማስረከብ መጀመራቸውንና ከመቀለ 30 ኪሎ ሜትር ርቀት ላይ በምትገኝ አጉላዕ ከተማ የከባድ መሳሪያዎች ርክክብ ሲደረግ መታዘቡን ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በተከታዩም ዘገባ በዛው በትግራይ ክልልን ቆይና የኢትዮጵያ አየር መንገድ ከመቀለ ወደ አዲስ አበባ በሚደረግ በረራ ከእድሜ ጋር ተያይዞ ተጓዦች ላይ የጣልኩት ምንም አይነት የበረራ ገደብ የለም ሲል አስታወቀ። የአሜሪካ ድምጽ በመቀለ አየር ማረፊያ ተገኝቶ ያነጋገራቸው ወጣቶች በበኩላቸው በእድሜያችን ምክንያት እንዳንጓዝ እንቅፋት እየገጠመን ነው ብለዋል። በሌላ በኩል የትግራይ ክልል የመንገድ የትራንስፖርትና ኮንስትራክሽን ቢሮ ቅድሚያ አገልግሎት ማግኘት ለሚገባቸው ነው አገልግሎት እየተሰጠ ያለው ብሏል። ሙልጌታ አጽቢያ በዚሁ ዙሪያ ከመቀሌ ተከታዩን ዘገባ ልኳል።
የኢትዮጵያ አየር መንገድ ከትናንት በስቲያ ቅዳሜ ጥር 6 2015 ዓ.ም ባወጣው መግለጫ ወደ መቀለ በረራው ከጀመረ አንስቶ ከአዲስ አበባ ወደ መቀለ እንዲሁም ከመቀለ ወደ አዲስ አበባ የሚጓዙ መንገደኞች እያገለገልኩ ነኝ ብሏል። አየር መንገዱ ትኬት ገዝተው ወደ ቼክኢን ካውንተር የሚመጡ ተጓዦች በአግባቡ እያስተናገደ ሲሆን ከእድሜ ጋር ተያይዞ ተጓዦች ላይ የጣለው ምንም አይነት የበረራ ገደብ የለም በማለት ገልጿል። በየቀኑ በአሁኑ ጊዜ 3 በረራ እያደረገ መሆኑና በቀጣይም የበረራ ፍላጎት በማየት የበረራውን ብዛት ለመጨመር ዝግጁ ነኝ ሲል አየር መንገዱ ገልጿል። ከመቀለ ወደ አዲስ አበባ መጓዝ የሚፈልጉ በመቀለ አሉ አባ ነጋ ኤርፖርት በመገኘት ትኬት መግዛት እንደሚችሉና ወይም ደግሞ ትኬት ከአዲስ አበባ በሚኖሩ ወዳጅ ዘመዶቻቸው በኩል መግዛት የሚፈልጉ ደግሞ ቦሌ በሚገኘው የኢትዮጵያ ኤርፖርት ኢንተርፕራይዝ ውስጥ መግዛት እንደሚችሉ ነው ያሳወቀው። ከዚህ ጋር ተያይዞ ትናንት እሁድ ጥር 7 2015 ዓ.ም በመቀለ አሉ አባ ነጋ ኤርፖርት ያገኘሁት እድሜው 40 እንደሆነ የነገረኝ ሳሙኤል ተስፋ እየተባለ የአድግራት ነዋሪ ትኬት ከሁለት ሳምንት በፊት በቤተሰቦቹ በኩል አዲስ አበባ ላይ መግዛቱ ገልጾ ሆኖም በዛሬው ዕለት እንዳልሳፈር ተከልክያለሁ ብሏል።
ዛሬ ከቀኑ 4 ተኩል ቼክ ኢን ታይም ነበረኝ። ከሁለት ሳምንት በፊት የተቆረጠ ትኬት ነው የነበረኝ። 6 ተኩል ደግሞ በረራው ነበር። በሰዓቱ ተገኝቼ ቼክ ለማድረግ ሲገባ ከልክሎኝ እስካሁን እስከ 10 ሰዓት ላይ ቁሜ ነው ያለሁት። ቅድሚያ የምሰጠው ለሌላ ሰው ነው፣ ለምንሰጣቸው ሰዎች አሉ አሉን። እድሜ ጉዳይ ተነስቶ የለ እንዴ? ለምንድን ነው እንደዚህ የሚሆነው? እኔ ትኬት የተቆረጠልኝ ከሁለት ሳምንት በፊት ነው። ስለዚህ ለምንድን ነው እዚህ የሚቆመው ስጠይቅ ራሱ አጥጋቢ መልስ የሚሰጥ ሰው የለም።
በዚህ ምክንያት ስራዬ እየተስተጓጎለ ነው በማለት ተናግሯል። ሌላው በኤርፖርቱ ያገኘሁት ሚሊዮን ጊደይ የተባለ በበኩሉ ትኬት በተቋሙ እንደሚሸጥ ስለተነገረን መጥቻለሁ፣ ሆኖም ቅድሚያ የሚሰጠው ለሌሎች ነው ተብለን ለቀናት እየተንገላታነን ብሏል።
እዚህ ስንመጣ ደግሞ ኬዝ ያላቸው የሜዲካል ኬዝ ያላቸው ጠብቁ ተባለን። ከሐሙስ እስከ ዛሬ እሁድ ድረስ ምንም አይነት መልስ አልተሰጠም። አረጋውያንና ህጻናት ያላቸው ይልኳቸዋል። እኛ ግን መልስም አይሰጡም። ወረቀትም ብታሳያቸው ምንም የሚሰጡ እንትን የለም። በጣም እየተስተጓጎልን ነው ያለ ነው ማለት። በጠንነታችንም ችግር መጣብን ነው ያለ።
የትግራይ ክልል የኮንስትራክሽን መንገድና ትራንስፖርት ቢሮ ኃላፊ ወይዘሮ አልማዝ ገብረ ጻድቅ በበኩላቸው ለክልሉ መገናኛ ብዙሀን በሰጡት ማብራሪያ ወጣቶች እንዳይሳፈሩ የፌዴራል መንግስት ይሁን ክልሉ ያስተላለፉት መመሪያ የለም፣ ሆኖም ቅድሚያ መገልገል ያለባቸው አካላት እንዲገለገሉ ግን እየተሰራ ነው ብለዋል።
የአየር ትራንስፖርት ልክ እንደተጀመረ ያው ወዲያው ነው ህዝቡ መንቀሳቀስ የፈለገ፣ ከዛም ወደዚህ መምጣት፣ ከዚህም ወደዛ መሄድ ማለት ነው። የተመዘገበው ሰው በጣም ብዛት ስላለው ወጣቱም ትልቁም ህጻኑም ሴቶችም የተለያየ ማህበራዊ ችግር ያለባቸው ማለት የሕክምና ሪፈር ሌላም ያላቸው ተመዝጋቢ ብዙ ነበረ። ስለዚህ ያው ፕራዮሪቲ ለመስጠት መጀመሪያ አጣዳፊ ነገር ያላቸው ስራቸው ታይቶ ለነሱ ፕራዮሪቲ ተሰጥቷል። ከፌዴራል ጋር ስንነጋገርም እንደዚህ ነው። እዚህ ያሉ የሴኩሪቲ አካላትም ፕራዮሪቲ ለመስጠት ቅድሚያ እንግዲህ ከወጣቱ ይልቅ ያው ሽማግሌ ወይም የሕክምና ኬዝ ያለው ወይም እናቶች እርጉዝ የሆኑ የተለያየ ነገር ያላቸው ህጻን ያላቸው ለነሱ ነው ቅድሚያ የተሰጠ። ችግሩ የትራንስፖርት ማነሱ ካልሆነ በስተቀር ሌላ የፖለቲካ ጉዳይ የለውም።
ችግሩ በዘላቂነት ለመፍታትም የየብስ ትራንስፖርት ለመጀመር ከፌዴራል መንግስት ጋር እየተወያየን እንገኛለን በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
ተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ዩናይትድ ስቴትስ የታዋቂውን የዜጎች መብት ተሟጋጅ ማርቲን ሉተር ኪንግ ጁኒየርን በምታስታውስበት በዚህ ሳምንት ፕሬዚዳንት ጆ ባይደን ሚስጥራዊ ሰነዶች አያያዛቸውን አግባብ የሚያጣራ የምርመራ ሂደት ከፊታቸው ተደቅኗል። የአሜሪካ ድምጿ ቬሮኒካ ባልዴራስ ኤግሊሲያስ ባጠናቀረችው ዘገባ እንደጠቆመችው ሁለቱም የፖለቲካ ፓርቲዎች ሪፐብሊካኖችና ዲሞክራቶች ማለት ነው፣ በጉዳዩ ላይ የተካሄደ ባለው ምርመራ አስፈላጊነት ላይ ይስማማሉ። ይህ ሳምንታዊ የዋሽንግተን መሰንበቻ የሚፈትሸው ዘገባ ነው። አሉላ ከበደ ያቀርበዋል።
ፕሬዚዳንት ጆ ባይደን የማርቲን ሉተር ኪንግን መታሰቢያ ለማክበር ወደ አትላንታ ባመሩበት ወቅት ከፍተኛ ጥበቃ ሊደረግባቸው የሚገቡ ምስጢራዊ ሰነዶች አያያዝ የሚያጣራ ልዩ መርማሪ መመደቡ ይፋ መደረጉ የበዓሉን አከባበር ብዙም አላሰናከለም። 6 ገጾች ያሉት ምስጢራዊ የመንግስት ሰነዶች በቅርቡ ነው ከግል ቤተ መጻሕፍታቸው ውስጥ የተገኙት። ሌሎች መሰል ምስጢራዊ ሰነዶች እንዲሁ ዊልሚንግተን ዴላዌር ከሚገኘው የመኖሪያ ቤታቸውና በዋሽንግተን ዲሲ በሚገኘው ፔን ባይደን ከተባለው በስማቸው ከሚጠራው የዲፕሎማሲና ዓለም አቀፍ ግንኙነቶች ማዕከል ተገኝተዋል። ይህም በፍሎሪዳ ግዛት ከሚገኘው የቀድሞ ፕሬዚዳንት ዶናልድ ትራምፕ ማራላጎ ርስት ከ300 በላይ ምስጢራዊ መንግስት ሰነዶች ከተገኙበት ሁኔታ ጋር መነጻጸሩ አልቀረም። ጉዳዩን እንዲመረምሩም ልዩ መርማሪ ተሰይመዋል። ከትራምፕ ጉዳይ የሚለዩበትን ቁልፍ ያሏቸውን ነጥቦች ያመላከቱት ዲሞክራቱ የምክር ቤት አባል አዳም ሼፍ ኤቢሲ በያዝነው ሳምንት ለተባለው የቴሌቪዥን ፕሮግራም ሲናገሩ በባይደን ጉዳይ ላይ የሚደረገው ምርመራ ተገቢ ነው ብለዋል።
I'd like to know what these documents were. I'd like to know what the IC's assessment.
እነዚህ ሰነዶች ምን ስለመሆናቸው ማወቅ ፈልጋለሁ። የደህንነት ባለሙያዎች ግምገማ ምን እንደሆነ መረዳት ፈልጋለሁ። መረጃው አደጋ ሊያስከትል ለሚችል ሁኔታ የመጋለጥ እድል ነበረው የሚል ስጋት ካለ ምን አይነት ጉዳት ሊያስከትል እንደሚችል እንዲሁም ሊያመጣ የሚችለው ጉዳት ካለም ያን ጉዳት መቀነስ የሚያስችል ስራ ያስፈልግ እንደው ማወቅ ያስፈልጋል።
ቸልተኝነት ብቻ ያመጣው ይሁን የህግ መተላለፍ ፍላጎት መኖሩን ለማጣራት ከሚፈልጉ መርማሪዎች ጋር እተባበራለሁ ሲል ዋይት ሀውስ አስታውቋል። በዚያው በኤቢሲ ቴሌቪዥን ላይ ቀርበው አስተያየት ሰጡት የሪፐብሊካኑ የምክር ቤት አባል ዶን ቤከን በበኩላቸው የትኛውም ፓርቲ አባል ይሁን ምስጢራዊ መረጃዎችን በአግባቡ አለመያዝ ሊያመጣ የሚችለውን አደጋ አጉልተው ተናግረዋል።
Top secret special compartmented information in your garage or your resort.
ተለይቶ እንዲቀመጥ የሚፈልግ ከፍተኛ ምስጢራዊ መረጃ በጋራጆ ውስጥ አለም ረፍት ከሚያደርጉበት ስፍራ ወይንም የቻይና ዜግነት ያላቸው ሰዎች መድረስ ከሚችሉበት አካባቢ ማኖር ፈጽሞ ስህተት ነው። ዝም ብሎ ብቻ ጣትን ወደ ሌሎች የምንቀስር መሆን የለብንም።
ፕሬዚዳንት ባይደን ተለይተው መቀመጥ ያለባቸውን እነኚህን ምስጢራዊ ሰነዶች እያወቁ ያለ ፈቃድ ወስደው ካስቀመጡ ጉዳዩ የደህንነት ደንቦችን ከመተላለፍ ይልቅ የሚያስከስስ ወንጀል ነው የሚሆነው። በኤንቢሲ ቴሌቪዥን ጣቢያ ሚት ዘ ፕሬስ በተባለው ፕሮግራም ላይ ቀርበው አስተያየት ሰጡት የቀድሞ የዩናይትድ ስቴትስ ምክትል ጠቅላይ አቃቢ ሕግ ሮድ ሮዝንስታይን በስልጣን ላይ ያለ ፕሬዚዳንት ሊከሰስ በማይችልበት ከፍትህ ሂደቱ ምን እንደሚጠበቅ አስረድተዋል።
The special counsel should evaluate the facts and the law, look at the Department of Justice policies and make a recommendation.
ለዩ አማካሪው ኡነታውንና ህጉን መገምገም የፍትህ ሚኒስቴር ፖሊሲዎችን ተከትለውም ክስ መቅረብ አለበት ወይንም የለበትም የሚለውን በተመለከተ ለጠቅላይ አቃቤ ህጉ ምክር ሐሳባቸውን ማቅረብ አለባቸው። ከዚህ በኋላ ያንን የፍትህ ሚኒስቴር ደንብ ተግባር ላይ መዋልና ያለ መዋል አስፈላጊነት መወሰን የጠቅላይ አቃቤ ህጉ ድርሻ ነው የሚሆነው።
ሰሞኑን ጆርጂያ ላይ ከፕሬዚዳንት ባይደን ጎን ሆኖ የታዩት ዲሞክራቱ የእንደራሴዎች ምክር ቤት አባል ራፋኤል ዋርኖክ በበኩላቸው ለኤቢሲ ቴሌቪዥን ጣቢያ በሰጡት አስተያየት አንድ ነገር ላይ እርግጠኛ መሆናቸውን ተናግረዋል።
No one is above the law. So I'm glad to see the Justice Department doing its work and
ማንም ሰው ከህግ በላይ አይደለም። በመሆኑም የፍትህ ሚኒስቴር ማድረግ ያለበትን ሲያደርግ በማየቴ ደስተኛ ነኝ። በመሆኑም ስራው እንዲቀጥል ነው ፍላጎቴ።
በሪፐብሊካኖች የሚመራው የተወካዮች ምክር ቤት የቁጥጥርና የተጠያቂነት ጉዳዮች ኮሚቴ በበኩሉ የፕሬዚዳንት ባይደንን መኖሪያ ቤት የጎበኙ ሰዎች ዝርዝር የሚያሳይ ማስታወሻ ሰነዶችና ፍተሻ ከተደረገባቸው ስፍራዎችም ጋር የተያያዙ ግንኙነቶችን የሚያሳዩ መረጃዎች ዋይት ሃውስ እንዲያቀርብ ይፈልጋል።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 የሚቀርብላችሁን ከዋሽንግተን ዲሲ የአሜሪካ ድምጽ የአማርኛ አገልግሎት የሰኞ ምሽት ዝግጅታችንን ነው። የሁለተኛው አጋማሽ ላይ እንገኛለን። ሁለተኛው አጋማሽ የመጀመሪያ ቅንብር የሚሆነው ሐኪሙን ያማክሩ ነው። ሐኪሙን ያማክሩ ለምሽቱ የልብ አመታትን የሚያዛቡ የጤና ሁከቶችን አስመልክቶ ከአድማጭ ለቀረበ ጥያቄ በመስኩ ባለ የሕክምና ባለሙያ የተሰጠ ማብራሪያ ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን ዶክተር ውብሸት አየነው የልብ በሽታዎች ልዩ ሐኪምና በሚኒሶታ ክፍለ ግዛት በሚገኘው ሄነፒን የሕክምና ተቋም የልብ ሕክምና ክሊኒክ ዳይሬክተር ናቸው። አሉላ ከበደን ያነጋገራቸው
ዶክተር ውብሸት። አቶ ወንድሜነህ የተባሉት አድማጫችን ባደረሱን ጥያቄ ብንነሳ ካላፊና ከጊዜያዊ የስሜት መረበሽ ባለፈ ህክምና ለሚሻ ለዚህ የልብ በጣም ፈጥኖ መምታት የሚያጋልጡ ከጤና መታወቅ ጋር የተዛመዱ መንስኤዎች ምንድን ናቸው?
ብዙ ጊዜ የጠለቀ ክትትልና ህክምና ያስፈልገዋል የምንለው አይነት የልብ አመታት መፍጠን ወይም መለየት የሚነሳው እዛው ልባችን ውስጥ ያለው ልባችን የሚመታው እንደዚህ ተቀነባብሮ ከደቂቃ ደቂቃ ከሰከንድ ሰከንድ የሚመታው ውስጡ ልክ እንደ ኮረንቲ ሽቦ ኤሌክትሪካል ሲስተም አለው ልባችን። እና አንዳንዴ ይሄ ኤሌክትሪካል ሲስተሙ እንደ ሾርት ሰርኪት ነገር ይሰራና እየተቀነባበረ በመምታት ፋንታ ዝም ብሎ አንድ ቦታ ይገባና የማትሆን ሾርት ሰርኪት ይፈጥራል። እና ይሄ ፕራይመሪሊ ኤሌክትሪካል የምንለው ችግር ነው የዚህ አመታቱን የሚረብሸው ማለት ነው። እና እንደሱ በሚሆንበት ጊዜ ያው ልብ ፈጥኖ ይመታል። ልብ ደግሞ በጣም ፈጥኖ ከመታና ብዙ ጊዜ እንደሱ ከቆየ በደንብ ደም ማሰራጨት አይችልም። ያኔ ነው እንግዲህ ችግሮቹን የሚያመጣው መጥወልወሉን፣ ትንፋሽ ማጠሩን፣ ምን ማለቱን። እና አንዱ ዋናው ብዙ ጊዜ የምናየው ነገር ምንድን ነው? ፕራይመሪ ኤሌክትሪካል ፕሮብለም የሚባል ነው። እና አንዳንድ ሰዎች ይጠይቃሉ፣ ልቤ ለምን አሁን ይሄ ለምን በድንገት ደረሰበት? አሁን ለምን ይሄ መጣበት? እና የምንነግራቸው ምንድን ነው? ገና ሲወለዱ ጀምሮ ይሄ ነገር ነበረ ሰውነታቸው ውስጥ። ይሄ ዋይሪንግ ሲስተሙ የልባቸው ያቺ ለየት ያለችው ነገር እዛ ነበረች። ግን ከእድሜ ጋር በተገናኘ ሁኔታ ወይም ደግሞ ሌላ ነገር አንዳንድ ጊዜ ከህመም ሊሆናል። ለምሳሌ ጤና የነበረ ሰው ወይ ትንሽ ጠለቅ ያለ እንደ ኒሞኒያ አይነት ነገር ወይ እንደዚህ ያመውና ሰውነቱ ሲረበሽ ያቺ ሾርት ሰርኪቷ ትቀሰቀሳለች። በምትቀሰቀስበት ጊዜ እንደሱ አይነት ነገር ልታመጣ ትችላለች። ይሄ በጣም ኮመን ነው ብሎ የምናስበው ነው ፕራይመሪ ኤሌክትሪካል የሚባለው። ሌላ ጊዜ ግን ደግሞ ምን ይሆናል? ያው ልብ እንግዲህ ዋናው ትልቁ ነገሩ በአግባቡ ደም ለማሰራጨት ነው የልባችን ዋናው ስራ። እና አንዳንዴ ይሄ ደሙን የሚያሰራጨው ፓምፕ ፌል ሊያደርግ ይችላል። እና ሰዎች ሀርት ፌሊየር የሚባለውን ነገር ለምሳሌ ሰምተውት ሊያውቁ ይችላል። እና እንደሱ በሚሆንበት ጊዜ ፓምፑ በደንብ በማይሰራበት ጊዜ አንዳንዴ የእሱን ምልክት ደግሞ ሊሆን ይችላል የስራው መዛባት ማለት ነው።
ዶክተር ውብሸት እንደ ጭንቀትና መደናገጥ የመሳሰሉ ጠንከር ያሉ ስሜቶች ባሻገር በአነቃቂነት ሊፈረጁ የሚችሉ ተመሳሳይ የልብ መታወክ የሚከስቱ ሌሎች መንስኤዎች ወይም ቀስቃሾችስ ምን ይሆኑ?
በብዙዎቻችን በተለይ እንግዲህ በኢትዮጵያውያን ደረጃ እንዲህ አይነት ነገር ሊያስከትል ይችላል የምንለው በየቀን ሁላችንም የምናገኘው እንደነ ቡና እንደ ሻይ አይነት ነገሮች አሉ። ከሱ አልፈ ደግሞ ስታየው አንዳንዴ ሰው የማይጠረጥረው ግን እነዚህ ኦቨር ደ ካውንተር ለምሳሌ የሚወሰዱ መድኃኒቶች
ያለ ሐኪም ፈቃድ መገዛት የሚችሉ መድኃኒቶች
ማስታገሻ ፋርማሲ ተሄዶ። በነገራችን ላይ እሱ ላይ ደግሞ አሁን አድማጮቻችን ከዚህም ከአሜሪካም ስላሉ ከባህር ማዶ ደግሞ ከኢትዮጵያም ስላሉ ለምሳሌ ኢትዮጵያ ውስጥ ራሱ ካለ ሐኪም ፈቃድ የሚገዙት መድኃኒቶች ለየት ሊሉ ይችላሉ እኛ ከምናገኛቸው ከዚህ ሀገር። የአሜሪካ ፋርማሲ ትንሽ ሪስትሪክትድ የሆነ ነው፣ በቀላሉ ብዙ ነገሮች ማግኘት አይቻልም። ግን አንዳንድ ለምሳሌ እንደዚህ ካለ ሐኪም ፈቃድ የሚገኙ ነገሮች ሁል ጊዜ ሰው መጠየቅ አለበት። ይሄ ነገር ውስጡ እንደ ካፌን፣ እንደ አንፌታሚን፣ እንደ አድሬናሊን እነሱን የሚመስል ነገሮች፣ እነዚህ ሁሉ እንግዲህ አሁን ልብን የሚፈታተኑ ኬሚካሎች ናቸው ማለት ነው።
አነቃቂነት ያላቸው የልብ ምት በተፈጥሯቸው የሚጨምሩ ናቸው።
ሌላ ያየነው አንዳንድ ጊዜ ሰዎች የሚጠቀሙበት ለምሳሌ ጫት ነው። ጫት አሁን ያው ሰውነትን ስቲሚሌት እንደሚያደርገው ሁሉ ልብንም ደግሞ ይፈታተናል እና በዛ ጊዜ ልብ በጣም ልትመታ ትችላለች። አልኮሆል ትንሽ ለየት ያለ ያለ በአንድ በኩል ማነቃቃት ሳይሆን እንዲያውም ትንሽ ማረጋጋት
ማስመደበት
እንደሱ ብሎ ሊያስበው ይችላል ሰው። ግን አልኮል ደግሞ ከጨመረ አንዳንድ ጊዜ ትንሽ በተወሳሰበ መንገድ እሱም ደግሞ ሰውነታችን ውስጥ ያለው ደግሞ አልኮሆል ልብን ደግሞ ሄዶ ሊተናኮል ይችላል እና እነሱም ደግሞ ሌሎቹ ነገሮች ናቸው። ከነዚህ ከሚጠጡት ከሚበሉት ነገሮች ደግሞ ካለፍን ሌላው የምናየው ለምሳሌ አንዳንድ ጊዜ ሰዎች በሆነ ምክንያት የሆነ ንጥረ ነገር ሬጊለርሊ ከሚበሉት ምግብ ከዛ ውስጥ ላይገባ ይችላል። ባለፈው ተነጋግረን ነበር እንደ ፖታሲየም፣ ማግኒዚየም የሚባሉ ንጥረ ነገሮች አሉ። ልብ ሬጉለር በሆነ አመታት እንዲመታ በጣም የሚያስፈልገው ነገሮች አሉ እና አንዳንድ ጊዜ ያንን ሆዱን አሞት በሆነ ነገር ስለታወከ ምግብ በደንብ የማይበላ ወይም የሚያስመልሰው ሰው እየደጋገመ ምን እያለ ከዛ ደጋግሞ ከማስመለሱ ጋር ምንድን ነው እያደረገ ያለው? ሰውነት ውስጥ ያለውን ንጥረ ነገር እያወጣ እሱን ሉዝ እያደረገ ነው ማለት ነው ያግለሰብ። እና አሁን ለምሳሌ እንደሱ ሆነው ፖታሲየማቸው ሎ ሆነው አይ አሞኝ ነበር አልበላሁም እንደዚህ አልሆልኩም አሁን ደግሞ ልቤ ስትመታ ይሰማኛል ብለው መጡ ሰዎች አሉ። እና ደማቸውን ስንመረምር እሱ እንገነዘባለን። ቀላል ነገር ነው፣ መልሶ ያን ፖታሲየም መስጠት ነው፣ ልባቸው ይረጋጋል ማለት ነው።
የአየር ቧንቧና የሳምባ ህመሞች በጣም የተለመዱ ናቸው በኢትዮጵያ። ቅድም የገለጿቸውን አይነት ንጥረ ነገሮች ለጉንፋንና ለሳል በሚሰጡ ለአስም በሚሰጡ መድኃኒቶች አንዳንዴ ሰዎች ልቤ ከመጠን በላይ ፈጥኖ መታ ይላሉ። ያን ሳያያይዙ የሚቀሩበትና ሌላ ህመም የፈጠረባቸው የሚመስላቸው ጊዜም አለና ምን ያህል የተለመደ ነው ለጉንፋን፣ ለሳል፣ ለአስም በመሳሰሉት የመተንፈሻ አካላት ህመሞች የሚሰጡ መድኃኒቶች ውስጥ?
ለአስም የሚሰጥ መድኃኒት አለ፣ ለምሳሌ አልቢውትሮል የሚባል በጣም ሁሉ የተለመደው ይሄ ነው፣ ብዙ ሰው የሚሰጠው እና አልቢውትሮል ሳምባ ውስጥ ያለውን ችግር ቢፈታም፣ ሌላው እንግዲህ በትንሹም ቢሆን ሁሌ የሚያደርገው ምንድን ነው ልብን ብዙ ያስመታል ማለት ነው። እና ይሄ የታወቀ ነገር ነው፣ የምንጠብቀውም ነገር ነው። እና ሰዎች ደጋግመው በተለይ ውሰዱ ከተባሉት መጠን በላይ ከወሰዱ፣ ምክንያቱም ትንፋሻቸው ካልተሻሻለ የሚሻለኝ ደግሜ ቢወስድ ነው ብለው የሚወስዱት ነገር ይሆናል። ግን እዚህ ላይ ነው ማሰብ ያለባቸው ያን ያህል ውሰዱ ያልተባለበት አንዱ ምክንያት ልባቸው ጋር ደግሞ ረብሻ እንዳይፈጥር ነው። እና እንደ አልቢውትሮን አይነቶቹ እንደሱ ያደርጋሉ። አንዳንድ አሉ በነገራችን ላይ አልቢውትሮንን የሚመስሉ ካለ ሐኪም ፈቃድ እኛም ሀገር ሌላም ሀገር ከፋርማሲ መገዛት የሚችሉ ልክ እንደሱ የሚመስል ስራ ያላቸው መድኃኒቶች አሉ። እና ለዚህ ነው ፋርማሲ ሲኬድ አሁንም ልቤ እንደዚህ የመምታት ችግር አለባት ወይም እንደሱ አይነት ነገር አስጨንቆኝ ያውቃልና ይሄ የምገዛው ነገር እንደዚ አይነት ባህሪ ያለው ወይ ብሎ ማገናዘብ ያስፈልጋል።
ዶክተር ውብሸት አየነው የልብ ሕክምና ባለሙያ ከአድማጮች ለደረሱን ጥያቄዎች ነበረ ማብራሪያ የሰጡን። በሌላ መሰል የአድማጭ ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ።
የሰኞ ምሽት ሁለተኛው ምዕራፍ መሰናዷችን እንደተቀጠለ ነው። በተከታዩ ዘገባችን ደግሞ ወደ ደቡብ ክልል ነው የምናመራው። ዜጎች በተመጣጣኝ ክፍያ መሰረታዊ የጤና አገልግሎት እንዲያገኙ ከአስር ዓመታት በፊት የተጀመረው ማህበረሰብ አቀፍ የጤና መድን አገልግሎት በተገቢው እየተተገበረ አይደለም ሲሉ የጤና መድን ተጠቃሚዎች አቤቱታ አቀረቡ። የጤና መድን አገልግሎቱ በአንድ ጊዜ ብዙ ገንዘብ ከፍለው መታከም ለሚከብዳቸው የህብረተሰብ ክፍሎች እፎይታ እንዲሰጥ ቢቋቋምም ተጠቃሚዎች የተደራሽነትና የወጥነት ችግር እንዳለበት አመልክተዋል። የክልሉ ጤና ቢሮ እንዳስታወቀው በደቡብ ክልል 7 ሚሊዮን ህዝብ የማህበረሰብ አቀፍ ጤና መድህን አገልግሎት ተጠቃሚ ሲሆን የኢትዮጵያ ጤና ሚኒስቴር ከመድኃኒት አቅርቦት፣ የሙያ ስነ ምግባርና ብልሹ አሰራር ጋር በተያያዘ ከአባላቱ በተደጋጋሚ የሚነሱ ቅሬታዎችን ለመፍታት ማቀዱን የመንግስት መገናኛ ብዙሃን ዘግበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ተጨማሪ ልኳል።
የማህበረሰብ አቀፍ የጤና መድን አገልግሎት መጀመሩ በሕክምና ወቅት የሚደርስብንን ያልጠበቀ ወጪ እንደሚቀንስና የጤናችን ዋስትና መሆኑን ተረድተን ብንመዘገብም ተግባራዊ ሆኖ ችግራችን መፍታት አልቻለም ሲሉ በክልሉ ጤና መድን የተመዘገቡ አርሶ አደር አበራ ሶላቱ ተናግሯል።
በስነ ስርዓት ፎርምን አሙልቶ አላሳለፉም እኮ አቀራረብ ችግር ነው። ያው ኃላፊነት የተወሰዱት የጤና መኮንን ያው በስነ ስርዓቱን አለማሳለፉ ነዋ።
በክልሉ አንዳንድ አካባቢዎች የአገልግሎቱ ተጠቃሚ የሆኑ የመኖራቸውን ያክል ገንዘብ ከከፈልን ዓመት ቢሞላንም የመታወቂያ ካርድ እንኳን አልተሰጠንም ከሚሉት ውስጥ አቶ አወቀ ዱባ አንዱ ናቸው።
እስካሁን ድረስ አገልግሎት ምንም እየሰጠ አይደለም። ሁሉም ሰው ካልተጨረሰ አይሰጥም እያሉ ነው። እኛ ግን እንዴት ነው ለእኛም አይሰጠው ስንል ሰው ሁሉም ተመዝግቦ ምንም እስካልጨረሰው ድረስ እያሉ ነው እንጂ ምንም አገልግሎት እየሰጠንም አይደለም። ገና ብዙ ሰው ገና ታሞ ገና ወደ ጤና ጣቢያ ይሄ ወደ ግለሰብ እየሄደ ብዙ ብር እየከፈለ ስቃይ ነው ያለ ነው እንጂ አገልግሎት እየሰጠ አይደለም። ለምን እንደሆነ እኛ አናውቅም።
ገንዘብ ከፍለው መታከም ለሚከብዳቸው የህብረተሰብ ክፍሎችና ታክሞ መዳን እየቻሉ በገንዘብ እጥረት ለጉዳት የሚዳረጉ ዜጎችን ይታደጋል የሚል እምነት እንዳላቸው ተናገሩት አቶ አወቄ። አገልግሎቱ ግን ሳይተገበር የተደራሽነትና የወጥነት ችግር አለበት ሲሉ ተናግሯል።
አሁንም እኮ ሰው ታሞ አሁን ወደ ግለሰብ ሲነድቆ ወንድሜ ባሽየ በላሪ ሺ 500 ብር እየተከፈለን ሺ ብር እየከፈለን ከሆነ ስቃይ ላይ ነው ያለ ነው። ዳነቃነት ሰዎች መገተውና 400 መከፈል ጥሩ ነው እንዴ? ምን እናድርግ? ጥሩ ነው ብለን ነበር እኛ ግን ምን ክብና ገባ ነው ግን አገልግሎት እስካሁን ሳይሰጥ ስለተቆየ ግን በጣም እኛ ትር ያገኘ ነው ያለ። ለምንድን ነው አሁን የ2015 ደግሞ አገሮች ሳንጠቀም ደግሞ ሊያስከትሉ ነው? ምን ነው ያለ? አሁን ብዙ ጥያቄዎች ነው እኛ አስተዳደረው ነን ጥያቄዎች ነው ያለ ነው።
የደቡብ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ባለፉት 10 ዓመታት በተደረገው ጥረት በሚሊዮኖች የሚቆጠሩ የክልሉ ነዋሪዎች የጤና ምድን አባል ማድረግ ተችሏል ሲሉ ተናግሯል።
1.4 ሚሊዮን አባወራና አማወራ አባል በማድረግ ከ7 ሚሊዮን በላይ ህዝብ የፕሮግራሙ ተጠቃሚ እንዲሆኑ በማስቻል ከ436 ሚሊዮን ብር በላይ መዋጮ በመሰብሰብ የጤና ተቋማትን የውስጥ ገቢ ማሳደግ የጤና አገልግሎት ጥራትን ለማሻሻል ከፍተኛ ሚና ተጫውቷል። ባሳለፍነው ዓመት የአመራሩ ቁርጠኝነት ያለባቸው ዞኖችና ልዩ ወረዳዎች የተሻለ አፈጻጸም የታየ ሲሆን፣ በተቃራኒው አመራሩ ትኩረት ባልሰጠባቸው አካባቢ ዝቅተኛ አፈጻጸም ተመዝግቧል።
ከአገልግሎቱ ጋር በተያያዘ በዘርፉ ላይ የሚነሱ ቅሬታዎች ስለመኖራቸውም ገልጿል።
በዚህ ምክንያት የማህበረሰብ አቀፍ ጤና መድን ተቋማት ላልተፈለገ ተጨማሪ ወጪ መዳረግ፣ አልፎ አልፎ በአገልግሎት ሰጪውና ተጠቃሚው የሚታየው አላስፈላጊ የጥቅም መተሳሰር አሁንም ያልተቀረፉ ፈተናዎች ናቸው። በቀጣይ በትግበራ ወቅት የተገኙ መልካም ተሞክሮዎችን በማስጠበቅ እና በማስፋት በተለይም የአመራር ቁርጠኝነትን በመጨመር የህዝቡን ግንዛቤና የባለቤትነት መንፈስ ማሳደግ፣ የአባላት ምጣኔ እንዲጨምር ማድረግ፣ የጤና ተቋማት ጥራቱን የጠበቀ አገልግሎት አሰጣጥ እንዲኖር ማድረግ፣ መክፈል የማይችሉ አባላት ልየታና ተናጠል ድጎማ በበጀት መያዝ በወቅቱ ተገቢ በማድረግ በተለይ ከቀበሌ የሙሉ የገንዘብ አሰባሰብ ስርዓቱን በማጠናከር በመመሪያው መሰረት ማስተዳደርና ለታለምለት ዓላማ እንዲሁም ማድረግ ይጠበቅብናል።
ማህበረሰብ አቀፍ የጤና መድን ከተጀመረ 10 ዓመታትን ያስቆጠረ ቢሆንም አገልግሎቱ አሁንም የንቅናቄ መድረክና የግንዛቤ መፍጠሪያ ምዕራፍ አልተሻገርም ነው የሚባለው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡ የጠየቅናቸው የኢትዮጵያ ጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ፈቃድነታቸውን ገልጸው ቀጠሮ ቢሰጡንም አልተሳካም። ከአገልግሎት አሰጣጥ ጋር በተያያዘ የሚስተዋሉ ችግሮች ስለመኖራቸውም ተናግሯል። በተለይ ከመድኃኒት አቅርቦት፣ ከሙያ ስነ ምግባርና ብልሹ አሰራር ጋር በተያያዘ ከአባላቱ በተደጋጋሚ ጊዜ የሚነሱ ቅሬታዎችን ለመፍታት ስለመታቀዱ መናገራቸው በመንግስት ብዙሃን መገናኛ ተዘግቧል። ዶክተር ደረጀም የማህበረሰብ አቀፍ ጤና መድን አገልግሎት ዜጎች ተገቢና ፍትሐዊ የጤና አገልግሎት እንዲያገኙ የሚረዳ መርሃ ግብር መሆኑን ጠቅሰው በማህበረሰብ አቀፍ ጤና መድንን ጥራት ያለውና ፍትሐዊ የጤና አገልግሎት ለህብረተሰቡ መስጠት እንደሚገባም ተናግሯል። በአገሪቱ ባለፉት 10 ዓመታት ውስጥ በተከናወኑ ተግባራት የማህበረሰብ አቀፍ የጤና መድን አገልግሎት ተደራሽነት ከ90% በላይ መድረሱን የጤና ሚኒስቴር መረጃ አመላክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ተከታይ የምናልፈው ወደ ሳምንታዊው የስፖርት መሰናዶ ይሆናል። በቻን የአፍሪካ ዋንጫ ላይ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን በመጀመሪያ ጨዋታው ነጥብ ተጋርቷል። ዘንድሮ ጠንካራ አቋሙን በማሳየት ላይ የሚገኘው አርሴናል የእንግሊዝ ፕሪሚየር ሊግ መሪነቱን አጠናክሯል። ፊፋ የ2022 ምርጥ ተጫዋችነት እጩዎች ይፋ አድርጓል። ኬኔዲ አባተ እነዚህንና ሌሎች የስፖርት ዘገባዎችን አሰናድቶ እየጠበቀን ነው።
በሂውስተን ግማሽ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። ኢትዮጵያውያን አትሌቶች ባለድል በሆኑበት የሂውስተን የግማሽ ማራቶን ውድድር በወንዶች ምድብ ልዑል ገብረስላሴ አሸንፏል። ትናንት እሁድ ጥር 7 2015 ዓ.ም በዩናይትድ ስቴትስ ሂውስተን የተካሄደውን ይህን ውድድር አትሌት ልዑል 1 ሰዓት ከ34 ሰከንድ በማጠናቀቅ ነው አንደኛ የወጣው። በሴቶች ምድብ ደግሞ አትሌት ህይወት ገብረ ማርያም ውድድሩን በቀዳሚነት ማጠናቀቅ ችላለች። አትሌቷ ርቀቱን 1 ሰዓት ከ06 ደቂቃ ከ28 ሰከንድ ነው ያጠናቀቀችው። በስፔን ቫሌንሲያ በተካሄደ የ10 ኪሎ ሜትር ውድድር ደግሞ በሴቶች ምድብ ኢትዮጵያዊቷ አትሌት ያለም ዘርፍ የኋላው አሸንፋለች። አትሌት ያለም ዘርፍ ርቀቱን 29 ደቂቃ ከ19 ሰከንድ በሆነ ሰዓት በማጠናቀቅ ነው ባለድል የሆነችው። አትሌቷ የትናንቱን የ10 ኪሎ ሜትር ውድድር በራሷ ከተያዘው የዓለም ክብረ ወሰን ሰዓት በ5 ሰከንድ ዘግይታ የገባች ሲሆን ክብረ ወሰኗን ማሻሻል ባለመቻሏ ቅር እንደተሰኘች መናገሯን የዓለም አትሌቲክስ መረጃ ያመለክታል። በውድድሩ ያለም ዘርፍን ተከትለው በመግባት ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በወንዶች ምድብ ደግሞ የኬንያ አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አሸንፈዋል። በቻን የአፍሪካ ዋንጫ ላይ የተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን በመጀመሪያ ጨዋታው ነጥብ ተጋርቷል። በአገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ በሚሳተፉበት የቻን ውድድር በምድብ 1 ከአልጄሪያ፣ ሞዛምቢክ እና ሊቢያ ጋር የተደለደለችው ኢትዮጵያ የመጀመሪያ የምድብ ጨዋታዋን ቅዳሜ ዕለት ከሞዛምቢክ ጋር አድርጋለች። በሞዛምቢክ ብሔራዊ ቡድን ላይ በተለይ በመጀመሪያው አጋማሽ ፍጹም የበላይነት የነበራቸው ዋሊያዎቹ በርካታ የግብ አጋጣሚዎችን መፍጠር ቢችሉም በአጨራረስ ክመት ኳስና መረብን ማገናኘት ተስኗቸዋል። ከረፍት መልስ ተሻሽለው የቀረቡት ሞዛምቢኮችም ግብ ሊሆኑ የሚችሉ ኳሶችን ሳይጠቀሙ ቀርተው ጨዋታው ያለምንም ግብ 0-0 ተጠናቋል። ከኢትዮጵያና ሞዛምቢክ ጨዋታ በፊት የውድድሩን የመክፈቻ ጨዋታ ከሊቢያ ጋር ያደረገችው አስተናጋጇ አልጄሪያ ጨዋታውን 1-0 በሆነ ውጤት አሸንፋለች። በምድብ 2 በተደረጉ ጨዋታዎች ደግሞ ሴኔጋል ኮት ዲቮርን 1-0 ስትረታ፣ ኡጋንዳና ዲያር ኮንጎ ያለ ግብ በአቻ ውጤት ተለያይተዋል። በምድብ 3 ደግሞ ማዳጋስካር ጋናን 2-1 አሸንፋለች። የዘንድሮው የቻን አፍሪካ ዋንጫ ውድድር በ5 ምድቦች ተከፍሎ በመካሄድ ላይ የሚገኝ ሲሆን ኢትዮጵያ ሁለተኛ ጨዋታዋን ነገ ከአልጄሪያ ጋር ታደርጋለች። ዘንድሮ ጠንካራ አቋሙን በማሳየት ላይ የሚገኘው አርሰናል የእንግሊዝ ፕሪሚየር ሊግ መሪነቱን አጠናክሯል። አርሰናል ትናንት ምሽት የሰሜን ለንደን ተፎካካሪውን ቶተናምን 2-0 በማሸነፍ የሊጉን መሪነቱን ወደ 8 ነጥብ ከፍ አድርጓል። በቶተናም ሜዳ በተካሄደው በዚህ የጎረቤታሞቹ ጨዋታ የአርሰናልን የማሸነፊያ ግቦች ሎሪስ በ14ኛው ደቂቃ በራሱ መረብ ላይ፣ ሁለተኛዋን ደግሞ ኦዲጋርድ 36ኛው ደቂቃ ላይ አስቆጥሯል። ከዚህ ጨዋታ አንድ ቀን ቀደም ብሎ ማንቸስተር ሲቲ በከተማ ተቀናቃኙ ማንቸስተር ዩናይትድ በመሸነፉ አርሰናል ከውድድር አመቱ የሊጉ ግማሽ ጨዋታ በኋላ ከተከታዩ ጋር ያለውን የነጥብ ልዩነት 8 አድርሷል። ቅዳሜ ዕለት በማንቸስተር ደርቢ 2-1 ያሸነፈው ማንቸስተር ዩናይትድ ደግሞ ተከታታይ ጨዋታዎችን በማሸነፍ ተፎካካሪነቱን እያጎለበተ ነው። ዩናይትድ ከቅዳሜው የ18ኛ ጨዋታው ድል በኋላ ከአምናው ሻምፒዮን ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 1 አጥብቦ 4ኛ ደረጃ ላይ ተቀምጧል። ዘንድሮ በጠንካራ አቋም ላይ የሚገኘው ኒውካስል ዩናይትድ ደግሞ ፉልሃምን 1-0 በማሸነፍ 19 ጨዋታዎችን አድርጎ ከዩናይትድ ጋር እኩል 38 ነጥብ ቢኖረውም በግብ በልጦ 3ኛ ደረጃ ላይ ይገኛል። ከፕሪሚየር ሊጉ ውድድር መጀመር በፊት ለተጫዋቾች ግዢ ከፍተኛ ወጪ ቢያወጣም ወጥ አቋም ማሳየት የተሳነው ቼልሲ ትናንት ክሪስታል ፓላስን 1-0 በመርታት ድል ቀንቶታል። ሌላው በአቋም መዋዠቅ ላይ የሚገኘው ሊቨርፑል ደግሞ በብራይተን 3-0 በሆነ ሰፊ ልዩነት ተሸንፏል። በመጨረሻም ፊፋ ለ2022 ምርጥ ተጫዋችነት የሚፎካከሩ እጩዎችን ይፋ አድርጓል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የ2022 ምርጥ የፊፋ እግር ኳስ ሽልማት እጩዎችን ዝርዝር ይፋ ያደረገ ሲሆን ሊዮኔል ሜሲ ከወንዶች እጩዎች መካከል ጎልቶ የወጣ ስም ነው። የፊፋ ምርጥ ተጫዋችነት ሽልማትን በ2019 አንድ ጊዜ ያሸነፈው ሜሲ ሀገሩን በካታሩ የዓለም ዋንጫ ሻምፒዮን እንድትሆን ከማድረጉ ጋር ተያይዞ የ2022 ምርጥ ተጫዋችነት ክብርን እንደሚቀዳጅ በብዙዎች ተገምቷል። በዓለም ዋንጫው ፍጻሜ ለፈረንሳይ ሃትሪክ የሰራው በፒኤስጂ የሜሲ የክለብ ባልደረባ የሆነው ኪሊያን ምባፔ ለዓመቱ የፊፋ ምርጥ ተጫዋችነት ዋነኛው የሜሲ ተፎካካሪ እንደሚሆን ተጠብቋል። የባላንዶር አሸናፊው ካሪም ቤንዜማ፣ ኬቪን ዴብሩይና፣ ኤርሊንግ ሃላንድ፣ አሽራፍ ሃኪሚ፣ ሮበርት ሎዋንዶውስኪ፣ ሳዲዮ ማኔ፣ ዩሊያን አልቫሬዝ፣ ሉካ ሞድሪች፣ ኔይማር፣ ሞሳላ፣ ጁድ ቤሊንጋም እና ቪኒሽየስ ጁኒየር ሌሎች እጩዎች ናቸው። በሴቶች ምድብ ውስጥ ካሉ እጩዎች መካከል 3ቱ ቤት ሜድ፣ ኬራ ዋልሽ እና ሊያ ዊሊያምሰን የአውሮፓ ሻምፒዮኗ የእንግሊዝ ስኬታማ ቡድን አባላት ናቸው። ከአጠቃላዩ 14 ሴት እጩዎች መካከል ደግሞ 10ሩ አውሮፓውያን ናቸው። ለአመቱ ምርጥ የወንድና ሴት ግብ ጠባቂ እንዲሁም ምርጥ የወንድና የሴት አሰልጣኝ ዘርፎችም እጩዎች ተለይተዋል። የህዝብ ድምጽ አሰጣጥ ሂደት በፊፋ ፕላስ ላይ መጀመሩን ያሳወቀው ድርጅቱ እንደ አውሮፓውያኑ እስከ የካቲት 3 እኩለ ሌሊት ድረስ ድምጽ የመስጠቱ ሂደት ክፍት ሆኖ ይቆያል ብሏል። በዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች እንዲሁም ተመልካቾች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። በቅንብሩ አብራኝ ከቆየችው ብርሃን ኃይሉ ጋር ሳስተናግዳችሁ አመሸው ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።